ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ኮሚቴ የትምስ አስተማስ መቆሙ አንድ ነገር ነው። ስልክ ባንክ ሰው ሰርቶ ወጥቶ መግባት ሰርቶ መግባት እንዲችል መደረጉ እንዴ የሻሉት ነገሮች ናቸው ማለት ነው። ተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትነው ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰነ ሰው እፎይታ ፈጥሯል፣ ለአብዛኛው ሰው ግን ረሃቡና ሌላ ነገሩ ቀጥሏል።
በኢትዮጵያ ፌዴራል መንግስትና በህዋት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ አንድ አመት ሆኖታል። ወጣቶችን ጨምሮ በትግራይ ክልል የሚኖሩ ህዝቦች የአንድ አመት ጉዞውን በተመለከተ ሐሳባቸውን በምሽቱ ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ ፌዴራላዊ መንግስትና በህዋት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ አንድ አመት ሆኖታል። በመቀሌ የሚገኘው ዘጋቢያችን ሙልጌታ አጽባ ወጣቶችን ጨምሮ በትግራይ ክልል የሚኖሩ ግለሰቦችና የፖለቲካ ፓርቲ አመራሮችን የአንድ አመት ጉዞውን በተመለከተ ሐሳባቸውን አሰባስቧል። በመቀጠል ይቀርባል።
ሄኖክ ገብረመድህን የመቀለ ከተማ ነዋሪ ነው። ከአንድ አመት በፊት በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው ዘላቂ የተኩስ ማቆም ስምምነት የጥይት ድምጽ እንዳይሰማ አድርጓል ብሏል።
የጥይት ድምጽ ማስተማት መቆሙ አንድ ነገር ነው። ስልክ ባንክ ሰው ሰርቶ ወጥቶ መግባት ሰርቶ መግባት እንዲችል መደረጉ እነዚህ የሻሉት ነገሮች ናቸው ማለት ነው። ተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትነው ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰነ ሰው እፎይታ ፈጥሯል፣ ለአብዛኛው ሰው ግን ረሃቡና ሌላ ነገሩ ቀጥሏል። መሬት ካልተመለሰ፣ የተለያዩ ቤተሰቦች አብሮ ካልኖሩ ምንም ፕሪቶሪያ ስምምነት ተፈጽሟል ማለት አስቸጋሪ ነው። 8 ወር 9 ወር ሰብአዊ ድጋፍ ካልተሰጠው እርዳታ ለ3 አመት ተቸግሮ ያለ ሰው አሁንም ስቃዩ እየቀጠለ ነው ማለት ነው።
በትግራይ ክልል ሰላም ለማምጣት የተደረገው የሰላም ውይይት በሌሎች የኢትዮጵያ አካባቢዎችም መደረግ እንዳለበት ሄኖክ ገልጿል።
ህገ መንግስቱን አክብሮ የፕሪቶሪያ ስምምነትን ተፈጻሚ ማድረግ ብቻ ነው ሌላ ነገር። ሁሉም ወደ የነበረበት ቦታ መመለስ፣ በየአካባቢው አዳዲስ ጦርነት የሚፈጠሩትን ማቆም፣ እነዚህ ካልቆሙ አማራ ክልል አሁን የተፈጠረ ጦርነት ካልቆመ፣ ከኦሮሚያ ክልል ጋር ያለው ችግር ካልቆመ ትግራይ ለብቻዋ ሰላም ታገኛለች ብዬ አልገምትም። የስልጣን ሽኩቻው ቆሙ ካልቆ እነዚህ ነገሮች ቆሙ ወደ ስራ ካልተመለሱ በጣም አስቸጋሪ ነው ብዬ አስባለሁ።
አቶ ግርማይ ተስፋይ ከኢሮፕ ወረዳ አሊተና ቀበሌ የተሰደው በአድግራት የተፈናቃዮች ማዕከል የሚኖሩ ናቸው። ወደ ቀያቸው ለመመለስ ቢፈልጉም ቀያቸው በኤርትራ ኃይሎች ስር መሆኑን ያንን ማድረግ እንዳልቻሉ አመልክተዋል። የኤርትራ ኃይሎች በአካባቢው ነዋሪዎችም ላይ የሰብአዊ መብት ጥሰት እየፈጸሙ ነው በማለት ይከሳሉ።
ፕሪቶሪያ ውል መሰረት የነበረን ተስፋ ግን ወደ አካባቢያችን ወደ እቃችን ተመልሰን ያው ኖርማል የሆነ ኑሯችን እንመራለን የሚል ብሩህ ተስፋ ነበረን። ህዝቡ የተስፋ ያቆርጠ ነው በተባል እና ከሰላም ውል እና መፈራረም ያገኘነው ለውጥ በነፃ በወጡ ትግራይ ክባቦች በጥይት የሚወሰን የለን። ሌላ ከባድ መሳሪያ ይሁን የሌላ ብረት ርምታ ድምፅ የለን። ከዛ ውጭ ግን ምንም ያገኘነው ለውጥ የለን። በተለይ ሽማግሌዎች፣ እናቶች፣ ህፃኖች ምናምን በነዚህ በጣም የተጎዱ የህብረተሰብ አካል ናቸው። በአጠቃላይ ግን ህዝብ እንደ ህዝብ እርዳታ ከሚያገኝ ወደ 9 ወር ገደማ አድርገዋል። የሚበላ የሚላስ የሚቀመስ የለውም። ችግር ውስጥ ነው ተዘፍቆ ያለው። በዚህ ወር ውስጥ አሁን ያልተና ልጅ ሆኖ እዛ አካባቢ ጠረፍ ላይ አገኝቶት አንድ ዩኒቨርሲቲ ተማሪ ወጣት ልጅ ገድለውት እዛ ጥለውት ሂዶ ያው ቀብርም ተከልክለው ሙሉ ቀን ዋለ በፀሐይ ላይ። ከዛ በኋላ በሽማግሌዎች እና በሃይማኖት መሪዎች ስንት ልማት ደርጎ ያው የአዳም አፈር ለመልበስ በቅተዋል። አሁን መመለስ አንችልም። ሄዱ እንደዛ የተረሸነ እየታሰሩ እየተጋ ስለሆነ ያው እዚሁ ላይ ባለንበት በረሃብ እየሞት ነው። የመመለስ ግድ ስለለን ግን ፍላጎታችንን ምኞታችንም ያው ተመልሰን በአካባቢያችን እንደ ድሮ ኑሯችን ለመግፋት ነበር።
የኤርትራ መንግስት ከዚህ ቀደም በሰጣቸው አስተያየቶች መሰል ክሶችን ሲያስተባብል መቆየቱን ይታወቃል። ወይዘሮ ዕንቁ ባህሪ ገብረ ሚካኤል ደግሞ ከማይካድራ ተፈናቅለው መቀለ ከተማ በሚገኝ የማቆያ ማዕከል የሚገኙ ናቸው። ከሰላም ስምምነቱ በኋላ ወደ ቀያቸው እንደሚመለሱ ተስፋ አድርገው እንደነበረ ገልጸዋል። ሆኖም እስካሁን መመለስ እንዳልቻሉ አስረድተዋል። በአሁኑ ጊዜ ከሶስት ልጆቻቸውና በእድሜ ከገፉ ወላጆቻቸው ጋር በተፈናቃይ ማዕከል እንደሚገኙ ተናግረዋል። ብለዋል።
በዚህ ስምምነት አንድ ነገር ያገኘነው የተኩስ ድምጽ እየሰማን አይደለም፣ ሰላም ነው። ግን የተወደቃችሁ ብሎ የጠየቀን የለም። ከፕሪቶሪያው የሰላም ስምምነት በኋላ የነበረን ተስፋ ወደ ቦታችን ተመልሰን መሬታችንን እያረስ ለመኖር ነበር። ከተለያዩ ቤተሰቦቻችንም ጋር ለመገናኘት ተስፋ አድርገን ነበር። ፈጣሪ አላደረገውም። እስካሁን እዚህ ነው ያለነው።
ወደ ሱዳን ከተሰደዱ የበኩር ልጃቸውና ወንድሞቻቸው ጋር ለመገናኘት እንደሚናፍቁም ወይዘሮ አንቁ ባህሪ ገልጸዋል። በቅርብ ቀናት ጉባኤውን አካሂዶ አዲስ አመራር የመረጠው የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ክብሮም በርሃን የፕሪቶሪያው የሰላም ስምምነት ህዝብ የሰላም ተስፋ እንዲኖረው ያደረገ ነው ብለዋል። ስምምነቱ ግን እስካሁን በሙሉ ቃሉና መንፈሱ አለመተግበሩን ጠቅሰዋል። የክልሉ አስተዳደርና ፌደራሉ መንግስት ሊተገብሩት ይገባ ነበር በማለትም ተናግረዋል። በስምምነቱ መሰረት የትግራይ ተዋጊዎች ትጥቅ ፈተው አደረጃጀታቸውን በማፍረስ ወደ ህዝብ መቀላቀል ይገባቸው እንደነበር አስተውሰዋል። ሆኖም እስካሁን የታድሶ ስልጠና ሂደት አልተጀመረም ሲሉ ገልጸዋል።
ይህን ለማስፈጸም ቁርጠኝነት ያለው የፌደራል መንግስትም የትግራይ መንግስትም የለም። ስለዚህ የትግራይ ግዚያዊ አስተዳደርም በራሱ ችግር ላይ ተዘፍቋል። ህዝቡን ማየት አልቻለም። ተፈናቃዮች ማየት አልቻለም። ቲዲኤፍ ማየት አልቻለም። ቁስለኞች እንኳን ማሳከም አልቻለም።
ሰብአዊ ድጋፍ ያለማቋረጥ መግባት እንዳለበት ስምምነቱ ቢደነግግም ምዝበራ ተፈጽሟል በሚል መቆሙ ትክክል አይደለም በማለትም አቶ ክብሮም ተናግረዋል። ዘረፋ የፈጸሙ ሰዎችም በአስቸኳይ ተጣርቶ ወደ ህግ ሊቀርቡ እንደሚገባ አስረድተዋል። ዘላቂ ሰላም ለማምጣትም ፍትህ መስፈን አለበት ብለዋል የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሃም።
ስለተሰረቀ አትከለክላቸው። ሰራቂው የሚሰርቀው ነው እንጂ የምታስታግሰው እርዳታ የሚፈልገው ሰው እንዲሞት አታደርግም። ይሄ ነው። ሌላው ሱዳን ላይ ያሉ የተፈናቀሉ ቤታቸው ንብረታቸው ተዘርፎ ሌሎች እየኖሩበት ሌሎ ጉልበተኛ እየኖረበት እነሱ ተፈናቅለው ይኖራሉ። ስለዚህ ይህን መመለስ አለበት። የፕሪቶሪያ ስምምነት አካልም ይሄ ነው። ይህን ሳይደረግ የፕሪቶሪያ ስምምነት ከዚህ በፊት ባለስልጣናት አውርዶ አዲስ ባለስልጣናት አመጣ እንጂ ያመጣው ለውጥ የለም። ፍትህ ካልተገኘ ሰላም አይመጣም። ሰላም ከሌለ እድገት አይመጣም፣ እርቅ አይኖርም። ስለዚህ ይሄ መደረግ አለበት ብለን እናምናለን።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው መግለጫ በትግራይ ክልል ያለው የምግብ እጥረት ተጋላጭ ለሆኑ የማህበረሰብ ክፍሎች ትልቅ ፈተና መሆኑን አመልክቷል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
ሙልጌታን እናመሰግናለን። የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት ለብዙ ሴት ነጋዴዎች ውጤታማነት ሰፊ ሚና በመጫወት ላይ የሚገኝ ተቋም ነው። የተቋሙን ተግባራትና ሌሎች ተያያዥ ጉዳዮችን በተመለከተ ከተቋሙ የህዝብ ግንኙነት ኃላፊ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ስላገኘው ደስ ብሎኛል። እስቲ ሙሉ ስምህን ማንነትህን አስተዋውቅልኝ።
እንግናለሁ እናንተም ስለጋበዛችሁኝ። ብርሃኔ ሲሳይ ይባላሉ። በኢንተርፕሪነርሺፕ ልማት ኢንስቲትዩት የኮሚኒኬሽን ማናጀር ነኝ። እንዲሁም የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት በእኛ ስር ይገኛል። ይህ ፕሮጀክት በኢንተርፕሪነርሺፕ ልማት ኢንስቲትዩት ስር ነው የሚገኘው ማለት ነው። የእሱ የኮሚኒኬሽን ማናጀር ነው።
እሺ፣ እስቲ ጥቂት ስለ ሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት ንገረኝ። መቼ የተቋቋመው? መጀመሩ ስለምን አስፈለገ?
የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት በእኛ የዘመን አቆጣጠር በ2005 ከ10 ዓመት በፊት በስድስት ክልል ከተሞች መሰረት አድርጎ የተቋቋመ ነው። ሲቋቋመም ዋነኛ ነው በንግድ ስራ ላይ የተሰማሩ ሴቶች የብድርና የስልጠና አቅርቦት እንዲኖራቸው ለማድረግ ንግዳቸውን እንዲያስፋፉ የመቅጠር አቅማቸውንም እንዲያሳድጉ ለማድረግ ታስቦ በኢትዮጵያ መንግስትና በዓለም ባንክ እየተቋቋመ ነው። የዓለም ባንክ ያኔ 50 ሚሊዮን ዶላር ለዚህ ፕሮጀክት በመመደብ አብዛኛውን ትልቁን ቁጥር 95% የሚሆነው ለብድር አገልግሎት እንዲውል በማድረግ ለስራ ማስኬጃ በማድረግ ከኢትዮጵያ መንግስት ጋር በኢትዮጵያ መንግስት ተግባሪነት እየተቋቋመ ነው። ሲል ባህር ዳር፣ መቀሌ፣ ሐዋሳ፣ ዳማ፣ ድሬዳዋ፣ አዲስ አበባ በዋነኝነት በስድስት ከተሞች መሰረት አድርጎ በከተሞቹ ብቻ ሳይሆን በ50 ኪሎ ሜትር ዙሪያ ገብ ያሉ ሌሎች ሴት ነጋዴዎችን ተጠቃሚ ለማድረግ የተቋቋመ ነው። እዚህ ላይ ግልጽ ለማድረግ ድሮም አሁንም የሚሰራበት ሴት ነጋዴዎችን ስንል ንግድ ፍቃድ አውጥተው ተመዝግበው የራሳቸው ጤንነት ፍቃድ ኖሯቸው የሚንቀሳቀሱ ሴቶች ላይ ትኩረት ብቻ የሚያደርግ ነው። እንዲህ ስንል ግን በማህበር የተደራጁ ሴቶች ሊኖሩ ስለሚችሉ ከነኝ ከተደራጁት ማህበራት ውስጥ 50% በላይ ሴቶች በማህበር አባል ሊሆን ይገባል፣ መሪዎቹም ሴቶች ሊሆን ይገባል የሚል ህግ አለን እና እነኝህ ሴቶች አገልግሎት የሚሰጥ ሆኖ ነው የተቋቋመው የዛሬ
ሴት ነጋዴዎች በንግድ ስራ ላይ የሚያጋጥሟቸው ተግዳሮቶች የገንዘብ ብቻ ወይም የፋይናንስ ብቻ አይደሉም። የፋይናንስም በተመለከተ ብዙ ጊዜ ዋስ እንደዚህ የሚባሉ ነገሮች አሉና አጠቃላይ ሁሉ ለገብ የሆነ ድጋፍ ለመስጠት ትሞክራላችሁ ወይም ደግሞ መስጠትን በተመለከተ ምን እያደረጋችሁ?
እንደ ሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ እንደሚታወቀው በዚህ በንግድ እንቅስቃሴ ወይም ደግሞ ሀብት በማፍራት በኩል ሴቶቹ ተሳትፎ ዝቅተኛ። በዚህ ምክንያት ሴቶች ሀብት ወደ ማፍራት ጎዳና እንደኛ ሀገርም ገና በመሆናቸው ይህንን ክፍተት ይቀርፋል ተብሎ የታሰበ ነው። ወይም ደግሞ መሀል ላይ የተረሱ ናቸው። ከታች ጥቃቅንና አነስተኛ ብሎ መንግስት ያደረጃቸውን ትንንሽ ብሮች ድጋፎች፣ የስልጠና ድጋፎች ይሰጣል። ከላይ ባንኮች ደግሞ መበደር ይችላሉ። አንቻውን ቅድም እንዳነሳሹ መበደሪያ ማስያዣ የሚባለው በእንግሊዝኛው ኮላተራል እየተባለ የሚጠራው ማስያዣ የሌላቸው ወይንም ማስያዣቸው በወንዶች የሆነባቸው ሴቶች ባንክ ላይ ሄደው መበደር ማይችሉ ወደ ቢዝነሳቸው ከፍ ብሏል ከጥቃቅንም መውሰድ የማይችሉ ሴቶችን ተደራሽ አድርጎ ስለተቋቋመ ይሄ ፕሮጀክት በዋነኝነት ስልጠና ትርጉም ሰጥቶ እየሰራበት ቆይቷል። ለዚህ ነው እስካሁን ወደ 33879 እስካሁን አሳት ድረስ ማለት ነው ይህን ቁጥር ምነግርሽ የሚደርሱ ሴቶችን በሀገራችን በተመረጡ 20 ከተሞች ላይ ስልጠና እንዲያገኙ አድርጓል። ስልጠናው ምንድን ነው? የሚሰሩት ንግድ በዘልማት የሚታወቀው ባህላዊ የምንለው የንግድ አሰራር ነው ወይስ የሚከተሉት? ከዛ ወጣው ደንበኛ አያያዝን፣ የገንዘብ አያያዝን፣ አጠቃቀምን፣ ሀብትን እንዴት ሊያስተዳድሩ ይችላሉ የሚለውን ሊያስተምራቸው የሚችል እንዲሁም ደግሞ የፈጠራ ክህሎታቸውን የንግድ ሀሳባቸውን ሊያሰፋ የሚችል ላይ ትኩረት አድርገን ነው ስልጠና የምንሰጠው። ይህኛው የእውቀት ስልጠና የምንለው ነው። የተግባር ስልጠና ደግሞ አለ። በጥልፍ ላይ በዲዛይኒንግ ላይ ወይም ደግሞ በተለያዩ የሙያ ተግባራት ላይ የተሰማራ ሴት ካለች ሙያዊ ስልጠና እንድታገኝ፣ የክህሎት ስልጠና እንድታገኝ በማድረግ እናግዛቸዋለን። ይህ ስልጠና ከሚወስዱት ብድር የበለጠ እጅግ ጠቃሚ እንደሆነ እንመለከታለን። ሙሉ በኩሌ ወይም የተሟላለት ነው ባንልም ግን አይን ገላጭ የሆኑ ሀሳቦችን እንሰጣቸዋለን። ከዚህ በተጨማሪም ሴቶቹ የሰሯቸውን ስራዎች የሚያቀርቡባቸው ኢንዱስትሪ እና ባዛሮች ሲዘጋጁ ከሰው ጋር የሚተዋወቁባቸው መድረኮችን በየከተሞቹ እንፈጥራለን። ድንዶችን እንዲቀርቡ ጥቂት ሴቶች ቢሆንም በቁጥር ዓለም አቀፍ መድረኮችን አየወሰድን ድንዶችን እንዲካፈሉ ግድ ያደረግን እንገኛለን። ይሄ እንግዲህ
እንደው እንዴት ሴት በዚህ ፕሮጀክት ለመታቀፍ ወይም ደግሞ አብራ ለመስራት ምን አይነት መመዘኛዎችን ማለፍ ይኖርባታል?
በጣም ጥሩ ጥያቄ ነው ያነሳሽው ኤደን። እንግዲህ የመጀመሪያው መስፈርት ነጋዴ ሆኖ መገኘትና እኛ በምንሰራባቸው 20 ከተሞች ላይ እና በ20 ከተሞቹ ዙሪያ ገብ በእንግሊዝኛው ራዲስ የምንለው 50 ኪሎ ሜትር ዙሪያ ገብ ውስጥ የምትገኝ ሴት መሆን አለባት። ይህን ለአንድ መስፈርት አለሽ። እንዴት ነው ምን ሄደው መሰለሽ፣ ነጋዴ ሴቶች በብዛት የሚገኙባቸው ከተሞች የትኞቹ ናቸው እያለን በቁጥር የተደገፈ መረጃ ይዘን ነው ወደ እነዛ ከተሞች የምንጓዘው። ምክንያቱም አላማው ነጋዴ ሴቶችን ማገዝ ስለሆነ በርከት ያለ ነጋዴ ሴት ያለበት አካባቢ የሚሄዱ እነሱን ተጠቃሚ ያደርጋቸዋል ብለን ስለምናምን ነው። ስለዚህ መስፈርቱ የሚሆነው ሴቶች ንግድ ፍቃዳቸውን ቲም መንበራቸውን ይዘው የነዋሪነት መታወቂያቸውን ይዘው በአካባቢያቸው ባሉ አንድ ማዕከላት ድሮ ቀበሌ እየተባሉ ይጠሩ የነበሩት ወረዳዎች አካባቢ ይሄዱና አንድ ማዕከላቱ ይመዘግቧቸዋል። ሲመዘግቧቸው እለያ ቁጥር ይኖራታል። ቢዝነሷ ላለፉት 6 ወራት በላይ እየሰራ ከሆነ ብድር የማግኘት አቅሟ ከዛውን ቀን ከተሰጣት ቀን መታወቂያ ካገኘችበት ቀን ጀምሮ ተግባራዊ ይሆናል። 6 ወር የመጠበቅ ግዴታ ይጣልባታል። 6 ወር ከሆናት በኋላ 16 ማይክሮ ማይክሮፋይናንስ ጋር እየሰራለን። እስካሁን ከመዘገቡ 56 ሺህ ናቸው። ከነኝ መካከለ አንዷ መሆን ትችላለች ይላል።
እንግዲህ እዚህ ጊዜ የልማት ፕሮጀክቶች ካለው የመረሰብ ተግዳሮት ስፋት አኳያ ተለያየ ምክንያት ሲቋረጡ ወይም ደግሞ ሲስተጓጎሉ ይታያል። እናንተ ደግሞ ከ10 አመት በላይ መቆየት አስችሏችኋል። እስቲ እናንተ ለፕሮጀክት የሚያጋጥማችሁ ተግዳሮቶች ምንድናቸው? ስራችሁን በሚሰሩበት ጊዜ
ፕሮጀክቶች መንግስት እንደዚህም ጽፎ ማድረግ ተቀሚያኑ ፕሮጀክቶች እየተገበሩ ሲል አስተግባሪው አካል ለፕሮጀክት ያለው አመለካከት በጣም ይዛባራል። ይሄን አስምሬ እናገራለሁ። በጣም ብዬ ከጥያቄ ሰጥቻለሁ። ለምንድነው ለኔ ፕሮጀክት ስማቸው ከአለም ባንክ ጋር ሲል ለምገናኝ ሌሎች ገንዘብ የሚሰጡ አካላት ገንዘብ ሲል ብድር ነው መንግስት ነው የሚበደረው። ለምሳሌ ለዚህ ፕሮጀክት ጃፓን 50 ሚሊዮን ዶላር በላይ ሰጥቷል። የጃፓን መንግስት አውሮፓ ኢንቨስትመንት ባንክ ከ30 ሚሊዮን እንዲህ ሲባል አስፈጻሚው አካል ምን ያስባል? ከመንግስት ያልሆኑ ድርጅቶች አሰራር ጋር ያያይዟል። ኤንጂኦ በተለምዶ ያንን እንጠራው። ኤንጂኦዎች ደግሞ ባህላቸው አበል መስጠት ጥቅማጥቅም ጋር የተያዘ ስለሆነ አስፈጻሚው አካል እነኝን ጥቅማጥቅሞች ይፈልጋል። ስለዚህ በየሄድሽበት አካባቢ መዋቅር የሚተገበር ስለሚፈልግ የተፈለገው ማህበረሰብ ዘንድ ለመድረስ ፈተና ይሆንብሻል። ላለፉት 10ና ከዛ በላይ ዓመታት ሰርተን 56,000 ብቻ በ20 ከተሞች ተጠቃሚ ሴቶች መሆን አልነበረበትም። ከዛ በላይ ቁጥሩ ሊያድግ ይገባ ነበር። የእናንተ ጥንካሬ ለ10 ዓመትና ለመዝለቅ ምንድን ነው መንገዳችሁ ካልሽኝ፣ ግን እኛ ይህንም ስራ ስንሰራ የተለየ አላማ ቁጭ አድርገን ለዛ አላማ እስካሁን በመስራታችን ነው ለምናማጠን። እስካሁን እንደ ሀገር ብድሮች የመመለስ ባህሉ በጣም ደካማ ነው። የዚህ ፕሮጀክት ግን ስትመለከቺ የሴቶችን ባህሪ ነው ሊሆን ይችላል 98% ወደ ሙሉነት የተጠጋ የብድር አመላለስ። ይሄ ሴቶቹ ምን ያህል ካበቃናቸው ካሰለጠናቸው ለሚፈልጉት አላማ አካባቢ ነው ሩቅ መጓዝ እንዲችል እንደሚያደርገን። ሌላው የብድር ሰጪ ተቋማትን እያበቃን ነው ይሄ የነበረው ከነበረባቸው እንቅፋቶችና ማነቆች ዘመናዊ አሰራርን እንዲከተሉ የተሻለ ደረጃ ላይ አቋም እንዲኖራቸው ስናደርጋቸው እኛ ከምናበድረው 5% ተጨማሪ የራሳቸው ማበደር ጀመሩ። አዋጭነቱ ስለማያውቅ ማለት ነው። ፕሮጀክቶቹ ውጤታማ እንዲሆኑ መጀመሪያ የሚተገብረው አካል በግልጽ እየሰራ ያለው ተግባር ምን እንደሆነ ሊረዳ ይገባል። አሁንም ግን ውጤታማ በመሆኑ ከኛ አልፎ ዓለም ባንክ እንደ ፍላክሺፕ ወይም ደግሞ መለያ ስሙን የሚጠራበት ፕሮጀክት አድርጎ ስለሚያዩ በሌሎች ዓለም ክፍሎችም ይህን ፕሮጀክት ተግባራዊ ለማድረግ እየሰራበት ነው ያለና ሀገራችንን ብቻ ሳይሆን ለዓለምን ማሳያ የሚሆን ነው።
ስለሰጠህን ጊዜ በጣም ነው የማመሰግነው።
ኤደን፣ እኔም አመሰግናለሁ።
ካቢና ቪኦኤ ከአሜሪካ ድምጽ ይከተላል። ፈረንሳይ በተለያዩ የአፍሪካ ሀገራት ላይ የጉዞ እገዳ መጣሏን ተከትለው አንዳንድ የኪነጥበብ ሰዎች ጫናው ያረፈባቸው ይገኛል። የአኒ ራዚንበርግ ያጠናቀረችውን ዘገባ በመቀጠል እናስተማቻለን።
ከ2014 የአውሮፓውያኑ ዘመን ጀምሮ አዲያራ ታውሬ አማላ ዳያኑር ከተሰኘው የተወዛዋዦች ቡድን ጋር በመሆን በፈረንሳይ ሀገር በመዞር ትርኢቶችን አሳይታለች። በዚህ ወር መጀመሪያ ሀገሪቱን ለመጎብኘት በመተሰናዳበት ወቅት ታዲያ በሐምሌ ወር መገባደጃ የኒጀር ፕሬዚደንት በመፈንቅለ መንግስት በተወገዱ ማግስት ፈረንሳይ በማሊ፣ ቡርኪና ፋሶና ኒጀር ከቪዛ ጋር የተያያዙ አገልግሎቶችን መሰረዟን ተከትሎ የይለፍ ፍቃድ ቀጠሮዋ እንደተሰረዘ ተረዳች። የፈረንሳይ የባህል ሚኒስቴር ከሀገሪቱ የኪነጥበብ ሰዎች ጋር የሚደረግ ትብብርን የሚገታ ደንብ እስከመውጣት ደርሷል። ሚኒስቴሩ ከቆይታ በኋላ አግባብነት ያለው የይለፍ ወረቀት የያዙ የኪነጥበብ ሰዎች በትብብሮች ውስጥ አሁንም መሳተፍ እንደሚችሉ በማስታወቅ የቀደመውን ደንብ አርሟል። ይሁንና ለአፍሪካውያን የኪነጥበብ ሰዎች የሚሰጠው ቪዛ ለወራት ብቻ የሚቆይ ነው። ለእያንዳንዱ ኪናዊ ጉዞ አዲስ ማመልከቻ ማስገባት ይጠበቅባቸዋል። እንደ ብዙ ዓለም አቀፍ ጉዞ የሚያደርጉ በርከት ያሉ የማሊ ሙዚቀኞች ሁሉ ትራውሬም ከገቢዋ የላቀው የሚገኘው ከነዚህ ጉዞዎች ነበር።
ካቀዳችሁት ጉዞ ስትቀሩ ምን ሊሰማችሁ እንደሚችል አስቡት። በጉዞ ወቅት የሚገኘውን ገቢ በምን ዓላማ ላይ እንደምታውሉ ሁሉ አቅዳችኋል እንበል። አሁን ግን ያ ገንዘብ በእጃችሁ ላይ የለም። በእኔ በኩል የቤት ክራይ ከከፈልኩ 2 ወራት አልፈዋል።
የፈረንሳይ አምባሳደር መባረራቸውና የፈረንሳይ ጦር ከማሊ ባለፈው ዓመት መልቀቁን ተከትሎ ፈረንሳይ ከማሊ የወታደራዊ መንግስት ጋር ዲፕሎማሲያዊ ውዝግብ ውዝግብ ውስጥ ገብታለች። በማሊ የሚኖሩ የአውሮፓ ዜጎች ቡድን የፈረንሳይ መንግስት የቪዛ ማዕቀቡን እንዲያነሳ ጠይቋል። ኒኮላስ ባውካድ የዜጎች ስብስብ ለአውሮፓ ማሊ ወንድማማችነት የተሰኘው ተቋም ቃል አቀባዮች መካከል አንዱ ናቸው። ከቡርኪና ፋሶና ኒጀር ከሚገኙ አቻዎቹ ጋር በአብዛኛው በፌስቡክና በዋትስአፕ እንቅስቃሴዎችን የሚያስተባብረው ቡድኑ ፍላጎቱን በግልጽ ደብዳቤ ጠይቋል። ኒኮላስ ባማኮ ከሚገኙ መኖሪያ ቤቱ ከቪኦኤ ጋር ተነጋግረዋል።
What we want really is for the French government.
የፈረንሳይ መንግስት በእጅ የሚገኙ ዲፕሎማሲያዊና ፖለቲካዊ መሳሪያዎችን ተጠቅሞ የማሊ ህዝቦች አላማቸውን እንዲያሳኩ ማድረግ ነው ፍላጎታችን።
አላሳን ሳማኬ ባማኮ ላይ የተመሰረተው የሳህል ሩትስ የሙዚቃ ቡድን ውስጥ ከበሮ መቺ ሲሆን ይህ ቡድን ባለፈው ዓመት በቡርኪና ፋሶ የሙዚቃ ውድድር ካሸነፈ በኋላ ታዋቂነቱ ጎልቷል። ፈረንሳይ ውስጥ ባለፈው ዓመት ዝግጅቱን ማቀባል ዓለም አቀፉ የቱሪስት ጉዞ ቡድናቸው የሳህልን ባህላዊ ሙዚቃ ለዓለም የሚያሳይበት መንገድ መሆኑን ይናገራል። የጋራውን ግልጽ ደብዳቤ በማስተጋባት ሳማኬ ሙዚቃና ባህል ሰዎችን የሚያቀራርብ ነገር ነው፣ በአገሮች መካከል ያለው ግንኙነት መቋረጥ የለበትም ይላል።
ፖለቲካ የጥቂቶች ፍላጎት ነው። ከኪነ ጥበብ ጋር ሊቀላቀል አይገባም። ጥበብ ዓለም አቀፋዊ ነው። ኪናዊ ስራችንን እኛ እንስራ፣ እናንተ ደግሞ ፖለቲካዊ ችግራችሁን ነጥላችሁ ያዙ። ይኸው ነው።
ሰማኬ ተግዳሮቶች ቢኖሩም የቡድኑ ስራ አስኪያጅ በሌሎች ሀገራት የጉብኝት እድሎችን እየፈለገ ስለመሆኑ ይናገራል። በፈረንሳይና በሳህል ወታደራዊ አመራሮች መካከል ያለው ውጥረት የፈረንሳይ ወታደሮች ከኒጀር በዚህ ወር መውጣታቸው ተከትሎ ተካሯል። ኒጀር በቀጠናው የፈረንሳይ ጦር ዋነኛ መሰረትም ነበረች።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ መሰናዶ ነው። በመቀጠል ደግሞ ወደ ቴክኖሎጂ ዘርፍ እናቀናለን። እንግዶ ወልዴ መስማት ለተሳናቸው ሰዎች መልካም አጋዥ እንደሚሆን ስለተነገረለት ሮቦት ይነግረናል።
ሰማንታ ጃንሰን በእጅ በመነካካት የሚደረገውን የምልክት ቋንቋ ታውቃለች። ይህ ቋንቋ መስማትም ማየትም በተሳናቸው ዘንድ ጥቅም ላይ የዋለ የምልክት ቋንቋ ዘርፍ ነው።
Deafblind people communicate through tactile signing, also known as hand over hand.
ማይትም መስማትም የተሳናቸው ሰዎች የሚግባቡት እጅ ለእጅ በመነካካት በሚደረጉ የጣት እንቅስቃሴዎች ነው። የምልክት አድራጊውን የኋላውን የእጅ ክፍል ወይም አይበሉባ በመዳፋቸው በመንካት ምልክቶቹን ይረዳሉ።
የኮሮና ወረርሽኝ ባጋጠመበት ወቅት በእጅ በመነካካት የሚግባቡት ማየትና መስማት የተሳናቸው ሰዎች ምን ይሆኑ ይሆን የሚል ሐሳብ ሰማንታን አስጨንቋት ነበር።
Because interpreting services stopped, social distancing was in place,
ምክንያቱም የትርጉም አገልግሎት ቆመ። ሰዎች ርቀት እንዲጠብቁ ተደረገ። በሚሊዮን የሚቆጠሩት ማየትም መስማትም የተሳናቸው አሜሪካውያን ከግንኙነት ውጪ ሆኑ።
እርሷንና ኢንጂነሮችን የያዘው ቡድና ታተም ሮቦቲክስ በተሰኘው ኩባንያቸው አማካይነት ቲ አንድ ብለው የሰየሙትና የአሜሪካ የምልክት ቋንቋን ፊደላት ማሳየት የሚችል የሮቦት እጅ በመፍጠር ላይ ናቸው።
Our goal is to develop the first assistive communication tool.
ግባችን ማየትም መስማትም ለተሳናቸው የህብረተሰብ ክፍሎች የመጀመሪያውን የተግባቦት መሳሪያ ማቅረብ ነው። እንደ ልብ መንቀሳቀስ ከሚችሉ ቁሶች የተሰራ ሲሆን ሁለት ዓላማ አለው። አንዱ የሰው ልጆችን የእጅ እንቅስቃሴ በሚገባ ያስመስላል። እናም መስማትም ማየትም የተሳናቸው ሰዎች በቀላሉ ይረዱታል። ሁለተኛው መሳሪያው አደጋን የማያስከትል ነው።
ሰማንታ ጃንሰን እንደምትለው ቲ አንድ ከክላውድ ጋር ግንኙነት በማድረግ ማንኛውንም ጽሑፍ ይተረጉማል ወይም ወደ ምልክት ይቀይራል።
So that could be emails, websites, ebooks.
ይህም ኢሜይል፣ ድረገጽ፣ በኢንተርኔት ላይ ያሉ መጽሐፍት ሊሆን ይችላል። ከእንግሊዘኛ ወደ አሜሪካ የምልክት ቋንቋ ይቀይረዋል።
ጄሚ ላርድ ሙሉ ለሙሉ መስማት የተሳናቸው ሲሆኑ የሚያዩትም እጅግ በጣም በትንሹ ነው። ባስተርጓሚ እጅ ለእጅ በመነካካት በሚደረገው ተግባቦት አማካይነት ከሰዎች ጋር ለመግባባት ይችላሉ። ቲ አንድ የተሰኘው ሮቦት ከላፕቶፕ ጋር ተገናኝቶ ኮምፒውተሩ ላይ የሚታየውን ይተረጉማል ወይም ምልክት ያሳያል። ሮቦቱ ገና በመበልጸግ ላይ ቢሆንም ሰማንታ እንደምትለው ግን መሳሪያው ለተጠቃሚዎቹ ካለ ሌላ ሰው እርዳታ እንዲግባቡ ያስችላል።
The deafblind persons at home, they're very
በቤታቸው ያሉ መስማትም ማየትም የተሳናቸው ሰዎች በጣም የተገለሉ ናቸው። የመዝናኛ ቅርቦት የላቸውም ወይም ሌሎቻችን የምናገኘውን ጥቅም አያገኙም።
በእርግጥም የእርዳታ እጅን የዘረጋ ቴክኖሎጂ
እንግዲህ ወልዴን ለቀደመው ዘገባ በእጅጉና መሰግናለን። አሁን ደግሞ የዓለም መነጋገሪያ ወደ ሆነው የመካከለኛው ምስራቅ ግጭት እናቀናለን። ፍልስጤማውያን ሲቪሎች የሚሞቱት ቁጥር ያሻቀበ ባለበት ባኖ ወቅት ፕሬዚደንት ባይደን ለእስራኤል ባላቸው ጠንካራ ድጋፍ ምክንያት ከራሳቸው የዲሞክራቲክ ፓርቲ አባላት ሳይቀር አመጽ ገጥሟቸዋል። የቪኦኤ ዋይት ሃውስ ዘጋቢ ፓስቲ ወደስቱዋራ የላከችውን ዘገባ እንግዲህ ወልዴ ያስደምጠናል።
በጋዛ የእስራኤል ጥቃት በቀጠለበት በአሁኑ ወቅት ፕሬዚደንት ባይደን በብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ከተባለ ተቋም ግልጽ ደብዳቤ ደርሷቸዋል። ደብዳቤው ፕሬዚደንቱ እስከ ትናንት ከሰዓት በኋላ 11 ሰዓት ድረስ የተኩስ አቁም እንዲሸመግሉ፣ ካልሆነ ግን በሚሊዮን የሚቆጠሩ ሙስሊም አሜሪካውያን በሚቀጥለው ዓመት በሚደረገው ምርጫ ድምጻቸውን እንደሚነፍጓቸው ያሳስባል። Basim El-Khara, ya Berai Yaslimna Demokrasia Mikrobet, likamember nacho.
We know for a fact that our community will make a difference in the battleground states, and I think Democratic Party leaders are paying attention and they are afraid of what's happening and they're sending messages.
በርግጠኝነት ከፍተኛ ፉክክር ባለባቸው ግዛቶች ማህበረሰባችን ወሳኝ ድምጽ ይኖራል። እንደማስበው የዲሞክራሲያዊ ፓርቲ መሪዎች ይህንን በቅርበት ትኩረት በመስጠት ላይ ናቸው። ይሁን ያለው ነገር ያስፈራቸው ነው። እናም በ2024 የመመረጥ ድላቸውን ስለሚጎዳው ለዋይት ሃውስ መልእክታቸውን በማስተላለፍ ላይ ናቸው።
በ2020 በተደረገው ያለፈው ምርጫ ከአንድ ሚሊዮን በላይ የሚሆኑ ሙስሊሞች ድምጽ ሰጥተዋል። ይህ ድምጽ ከፍተኛ ፉክክር ባለባቸው ግዛቶች የፕሬዝዳንታዊ ምርጫውን ውጤት የመቀየር ኃይል አለው። ሙስሊም አሜሪካውያን በተለምዶ ለዲሞክራሲያዊ ፓርቲው ድምጽ እንደሚሰጡ ይታወቃል። ያ ሁኔታ ግን አሁን ሊቀየር እንደሚችል በመነገር ላይ ነው። የአረብ አሜሪካውያን ተቋም ባሰባሰበው የህዝብ አስተያየት መሰረት ሙስሊሙ ማህበረሰብ ለባይደን የሚሰጠው ድጋፍ በ2020 ከነበረው 59% በዚህ ዓመት ወደ 17% ዝቅ ብሏል። የዋይት ሃውስ ቃል አቀባይ የሆኑት ካሪን ዣን ፒየር አስተዳደሩ ከሙስሊም ማህበረሰቡ ጋር በቅርብ ለመነጋገር እንደሚጥር ይናገራሉ።
We're going to continue to engaging with the Muslim community, the Arab American community and Palestinian American leaders to hear their concerns.
ከሙስሊሙ ማህበረሰብ ከአረብ አሜሪካውያን ማህበረሰብና ከፍልስጤማውያን አሜሪካውያን መሪዎች ጋር እንነጋገራለን።
በተቃራኒው አይሁድ አሜሪካውያን ባይደን ለእስራኤል እየሰጡት ላለው ድጋፍ ምስጋናቸው ላቅ ያለ ነው። ሃሌ ሶይፈር በአሜሪካ የአይሁድ ዲሞክራሲያዊ ምክር ቤት ኃላፊ ናቸው።
Israel is an important issue, remains a very important issue to Jewish voters. It's an issue about which there's a very high emotional attachment.
እስራኤል ዋና ጉዳይ ነች። ለአይሁድ ድምጽ ሰጪዎች ዋና ጉዳይ ሆና ተቀጥላለች። በአይሁድ አሜሪካውያንና ለእስራኤል በሚሰጠው ድጋፍ መካከል ትልቅ የቀረበ ቁርኝት አለ።
በአሜሪካ 7 ሚሊዮን የሚሆኑ አይሁዶች ይኖራሉ። ይህም ቁጥር በእስራኤል ከሚኖሩት እኩል ነው። በአሜሪካ 3% የሚሆነውን የመራጮች ቁጥር ይዛሉ። ባይደን በእስራኤልም ትልቅ ተቀባይነት አላቸው። ሲቪሎችን ከጥቃት ለመታደግ በሚል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን የዓለም አቀፍ ሰብአዊ ሕግን ተከትለው እንዲያከናውኑ ሲጠይቁ ቆይተዋል። ጆናታን ሪንሆልድ በባር ኢላን ዩኒቨርሲቲ የፖለቲካ ሳይንስ ክፍል ኃላፊ ናቸው።
What he's saying to Israel to help me to help you. If you give maximum effort to fight in the right
ለእስራኤል ይያሉ ያሉት በትክክለኛ መንገድና የጦርነት ህግን በተጠበቀ መንገድ ከተዋጋችሁ ለመርዳት ይቀለናል ነው። ያለም አቀፉን ማህበረሰብም ከጎን ለማሰለፍና በአሜሪካም ሆነ በዲሞክራሲያዊ ፓርቲ ውስጥ ድጋፍ ለማግኘት ይቀለናል ነው።
ባይደን ለእስራኤል መሳሪያ እንዲላክ ለሰጡት ውሳኔ ከዲሞክራሲያዊ ፓርቲ አባላት ይልቅ ሪፐብሊካኑ የበለጠ ድጋፍ እንዳላቸው የህዝብ አስተያየት መለኪያዎች ያሳያሉ። ኖርማን ኦርስቲን የአሜሪካን ኢንተርፕራይዝ ኢንስቲትዩት የተሰኘው ተቋም ባልደረባ ናቸው።
I do think that there isn't a lot of room for Republicans here, whether it's Trump or the
ለእስራኤል የሚሰጥን ድጋፍ በተመለከተ ትራምፕም ሆኑ በምክር ቤት የሚገኙ ሪፐብሊካን ባይደንን ሊያስከነዱ አይችሉም።
የባይደን አስተዳደር ባለስልጣናት ከጦርነቱ ሰብአዊ ፎይታ እንዲወሰድ ይፈልጋሉ። ተኩስ ማቆሙ ግን ሐማስን የሚጠቅም ብቻ ነው የሚሆነው ባይናቸው።
አብራችሁን ስላመሻችሁ በእጅጉና አመሰግናለን። አፍታም ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።